akka komishinii mirga namummaa hordofuuf
dhaabbateetti qophiin tun dhumanne. Dooktor Tsaggaayee Araarsaa Awustiraaliyaa irraa guddoo galateeffannaa qophii baruutiin wal agarra. Nagaan bulla.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰላም ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮች፣ የዛሬ ረቡዕ ሰኔ 8 2008 ዓ.ም ዝግጅታችን ይዘን ቀርበናል። ትረኛ አስተናጋጆች አሉላ ከበደና
ቆንጂት ታየነን። በኢትዮጵያና በኤርትራ ድንበር ላይ የተፈጠረው ግጭት በእጅጉ እንዳሳሰባቸው የአሜሪካና የአፍሪካ ህብረት ገለጹ። ሁለቱም ሀገራት ግጭቶችን ከሚጋብዙ ነገሮች እንዲቆጠቡ ጥሪ አቅርበዋል። ሌላም ዘገባ አለን።
ሁለቱም ወገኖች እንዲታገሱ የሚል ትክክል አይደለም። ምክንያቱም ወንጀለኛውና ወንጀል የተፈጸመበት እኩል አይደለም። እኛ ላያችን ላይ ወረራ ነው የተፈጸመው፣ የዓለም ህግ ተጥሷል። ስለዚህ የኢትዮጵያ መንግስት፣ የወያኔ መንግስት መኮነን አለበት ብለን ነው የምናምነው። ትክክለኛው አገላለጽም እንደሱ ነው መሆን ያለበት።
የዓለም አቀፉ ማህበረሰብ በኢትዮጵያና በኤርትራ መካከል የተከሰተውን ከባድ ውጊያ አስመልክቶ የሚሰጠው መግለጫ አጥቂውንና ተጠቂውን ያለየ አጠቃላይ ጥሪ ስለሆነ ተቀባይነት የለውም ያሉት በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ናቸው።
የኢትዮጵያ መንግስት ምላሽ እነዚህ መግለጫዎች በሙሉ ተቀባይነት ያላቸው ናቸው። የኛ ኮ ፖሊሲ ኮ ይሄ ችግር በሰላማዊ መንገድ መፈታት አለበት፣ ቁጭ ለመነጋገር አለበት የሚል ነው።
በመንግስታቱ ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሞን ድምጽ ነው የሰማነው። መንግስታቸው የፖለቲካ ውይይት ጥሪውን ይቀበላል ብለዋል። ሁሉንም በምሽቱ አብይ ርዕስ እናተኩርበታለን። 71 የኢትዮጵያ ፍልሰተኞች በታንዛኒያ ፖሊስ ተይዘው ፍርድ ቤት መቅረባቸው ተዘግቧል። ይህን በመጽሔት ክፍለ ጊዜ እናካትታለን። የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት የመንግስትን ጥፋት በተቃዋሚዎች ላይ ለማላከክ ይሞክራል ሲሉ የኦሮሞ ፌዴራሊስት ቡድን ሊቀመንበር አስታውቀዋል። በመጽሔት ክፍለ ጊዜ ዘገባ ይኖረናል። የምሽቱ መደበኛ ቅንብሮችም ተዘጋጅተዋል። አሁን ወደ ዓለም ዜና።
በዩናይትድ ስቴትስ ታሪክ እጅግ ግዙፉ መሆኑ የተነገረለትን የጅምላ ተኩስ ግድያ የፈጸመው ነፍሰ ገዳይ ኦማር ሳዲቂ ማቲን ባለቤት ስለ ግድያው እቅድ እውቀት ነበራት። ወደ ስፍራውም አብራ በመሄድ የስለላና የእቅዱን ተልእኮ ለማሳካት ተባባሪ ነበረች ሲሉ የወንጀል መርማሪዎች አስታወቁ። የ30 ዓመቷ የኦማሪ ሳዲቅ ማቲን ሁለተኛ ባለቤትና የሶስት ዓመት ልጁ እናት ኑር ዛሂ ሳልማን ለምርመራው መተባበሯን፣ 49 ሰዎች ለተገደሉበትና ሌሎች 53 ለቆሰሉበት ለዚህ ጥቃት ሁነኛ መረጃ ለማግኘት በያዙት ጥረትም ትረዳናለች ብለው የሚያምኑ መሆናቸውን የዩናይትድ ስቴትስ ብሔራዊ የወንጀል ምርመራ ቢሮ ኤፍቢአይ መርማሪዎች አመልክተዋል። ሴትዮይቱ እስካሁን ከጥቃቱ ጋር በተያያዘ ክስ ያልቀረበባት ቢሆንም እቅዱን የተመለከተ ጥቆማ ለባለስልጣናት ባለማድረጓ ግን ሌላ ክስ ሊጠብቃት እንደሚችል ተገልጧል። የሕግ አስፈጻሚዎች ለመገናኛ ብዙሃን እንዳመለከቱት ቅዳሜ ምሽት ባለቤቷ ጥቃቱን ለመፈጸም ወደ ኦርላንዶ የምሽት ክበብ ባመራበት ወቅት ከጥፋቱ እንዲታቀብ አስጠንቅቀው ነበር ብለዋል። ባልና ሚስቱ ከግንቦት 28 እስከ ሰኔ 2 ባሉ ቀናት ምሽት ክበቡን ተመላልሰው መጎብኘታቸውን አንድ ምርማሪ ተናግረዋል። ነፍሰ ገዳዩ ኦማር ሳዲቂ ማቲን የጥቃቱ ሰለባዎች ከእኩለ ሌሊት በኋላ እየተጫወተ በነበረው የላቲን ሙዚቃ እየደነሱ ሳለ በተደጋጋሚ ዙር የእሩምታ ተኩስ የከፈተባቸውን ከፊል አውቶማቲክ ጠመንጃ ጨምሮ የተለያዩ ጦር መሳሪያዎችን በወሩ መግቢያ ግድም መግዛቱን ባለስልጣናቱ ጠቁመዋል።
ዩናይትድ ስቴትስ ውስጥ ባለፈው እሁድ ኦርላንዶ ከተማ የደረሰውን ጥቃት አስመልክቶ 49 ሰዎች ከተገደሉበትና ሌሎች 53 ከቆሰሉበት አይነት ጥቃት ዜጎቿን ለመጠበቅ ዩናይትድ ስቴትስ ጥብቅ የጦር መሳሪያ ቁጥጥር እርምጃዎችን እንድትወስድ የተባበሩት መንግስታት የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነር ዛኢድ ራኢድ አል ሁሴን ጥሪ አቅርበዋል። ሊሳ ሽላይን ለቪኦኤ ከጂኒቫ ዘግባለች። ሶሎሞን ክፍሌ ያቀርበዋል።
ከፍተኛ ኮሚሽነር ዛይድ ሲናገሩ ለደረሰው የሕይወት መጥፋት ዋና ምክንያቱ በዩናይትድ ስቴትስ ሰዎች ያለ ችግር በቀላሉ አውቶማቲክ የጦር መሳሪያ ሳይቀር መግዛት መቻላቸው ነው ብለዋል። ዮሐና ኮሚሽነሩ ቃል አቀባይ ሩፐርት ኮልቪል የሀገሪቱ ፖለቲከኞች የጦር መሳሪያ መያዝ መብት ደጋፊዎችን መቋቋም ባለመቻላቸው ምክንያት በህይወት ይበልጥ ዋጋ እየከፈሉ የሚገኙት ጥበቃ የማይደረግላቸው ማህበረሰቦችና አናሳ ቁጥር ያላቸው ወገኖች ናቸው ብለዋል። በዩናይትድ ስቴትስ ለጦር መሳሪያ ባለቤትነት መብት አጠንክሮ የሚከራከረው ብሔራዊ የጠመንጃ ባለንብረቶች ማህበር በአካባቢው ከፍተኛ ትኩረት የሳበውን ይህን አይነቱን የኦርላንዶ ፍሎሪዳውን ፍጅትና ሌሎች በርካታ የጦር መሳሪያ ሽያጭ ቁጥጥር ጥረቶችን አክሽፏል።
Irresponsible pro-gun propaganda suggests that firearms make society safer.
የማህበረሰቦችን ደህንነት የሚያስጠብቀው የጦር መሳሪያ እንደሆነ ተደርጎ የሚሰራጭ አላፊነት የጎደለው የአፍቃሪ ጠመንጃ ፕሮፓጋንዳ ውጤቱ የተቃራኒው መሆኑ እየታየ እንኳ ቀጥሏል። በከፍተኛ ኮሚሽነሩ እንደተገለጸው የጦር መሳሪያ በቀላሉ መገኘት በመግደል ስሜትና እርምጃ በመውሰድ መካከል የሚኖረውን ጊዜ በጣም አነስተኛ ያደርጋል።
ከፍተኛ ኮሚሽነር ዘይድ ራድ አልሁሴን አክለውም በተለይ የኦርላንዶ አይነት ፍጅት እጅግ አስከፊ የሚሆነው በእስልምና እምነት ተከታዮች ላይ ጥላቻን ለማሳደር የተጠቀሙበት መሆኑ ነው ብለዋል። ቃል አቀባያቸው ሩፐርት ኮልቪል ለአሜሪካ ድምፅ ሲናገሩ የዩናይትድ ስቴትስ ፖለቲከኞች ለደረሰው የጅምላ ፍጅት የሙስሊም አሸባሪዎችን መክሰሳቸው እንዲሁም የእስልምና እምነት ተከታዮች ወደ ዩናይትድ ስቴትስ እንዳይገቡ እገዳ እንዲደረግባቸው የሚያቀርቡት ጥሪ ኃላፊነት የጎደለውና አደገኛ ነው ሲሉ አስረድተዋል።
Many of the killings in the United States are white male non-Muslim gunmen. So I think that
በዩናይትድ ስቴትስ አብዛኞቹ ግድያዎች የሚፈጸሙት በነጭ ወንዶችና የእስልምና እምነት ተከታይ ባልሆኑ ጠመንጃ አንጋቾች ነው። ስለዚህ ትናንሽ የሙስሊም ጉዳዮችን ያነሱ ለጠቅላላው ችግር እንደዋናነት ማቅረቡ ፍጹም ጠንቀኛ ነው።
UNHCR በበኩሉ ስለተኞች አሸባሪዎች ሊሆኑ ስለሚችሉ ዩናይትድ ስቴትስ ውስጥ እንዲሰፍሩ ሊፈቀድላቸው አይገባም የሚለውን የአንዳንድ ፖለቲከኞችን አስተያየት ውድቅ አድርጓል።
አድማጮች፣ ዜና የሚተላለፍላችሁ ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኢራን ውስጥ በእስር ላይ የሚገኙት ኢራናዊት የእንግሊዝ ዜጋ መንግስት ለመገልበጥ ሞክረዋል ተብለው ክስ ተመሰረተባቸው። ናዛኒ ዛጋሪ ራትክሊፍ እስላማዊውን ሪፐብሊክ በዝግ ታሰርስሮ ለመገልበጥ የታለመ የመገናኛ ብዙሃንና የስለላ ፕሮጀክት ውስጥ ተሳትፈዋል ወይም ሞክረዋል ተብለው መከሰሳቸውንም የኢራን ዜና አገልግሎቶች ገልጠዋል። የ37 ዓመቷ ዛጋሪ ኢራን ውስጥ ቤተሰቦቻቸውን ጎብኝተው ሲያበቁ ከልጆቻቸው ጋር ሆነው በቴህራን አውሮፕላን ጣቢያ በኩል ሊወጡ ሲሉ ነው የታሰሩት። ቶማስ ሮይተርስ ፋውንዴሽን የተባለ የበጎ አድራጎት ሰራተኛ ናቸው። ኢራን የሁለት ሀገር ዜግነት መያዝን ስለማትቀበል እንደ ኢራናዊ ዜጋ እንደሚቀርቡም ተዘግቧል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከሶስት ሳምንታት በፊት የእስልምና መንግስት ነኝ በሚለው ቡድን በቁጥጥር ስር ያለችውን ከተማ ለማስለቀቅ ዘመቻ የከፈተው የኢራቅ ጦር ሰራዊት ፋሉጃ እንደገባ እየተነገረ ነው። ይህን ያስታወቁት በኢራቅና በሶሪያ ያን ቡድን የሚወጋው ጥምረት ወታደራዊ ቃል አቀባይ ናቸው። ኮሎኔል ክሪስ ጋርቨር ሲናገሩ ኢራቃውያኑ ከተማዋ ደቡባዊ ዳርቻ ደርሰዋል ብለዋል። ከባግዳድ በሰጡት ቃል የኢራቅ ኃይሎች አሁን እቅዳቸው መሀል ፋሉጃን ተቆጣጥረው ሲያበቁ ወደ ውጪ ለመግፋት ነው ብለዋል ኮሎኔል ክሪስ።
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የቲቤቱን መንፈሳዊ መሪ ዳሊ ላማን በዋይት ሀውስ ተቀብለው እንዳያነጋግሩ ስትል ቻይና ትላንት ማስጠንቀቂያ አወጣች። ለዛሬ የተያዘው የፕሬዚዳንቱና ቻይና አደገኛና ገንጣይ ስትል የምጠራቸው የመንፈሳዊው መሪ ንግግር ቤጂንግን ላለማስቆጣት በዝግ ነው የሚካሄደው። ፕሬዚዳንት ኦባማ ጥሩ ጓደኛ የሚሏቸውን በቲቤታውያኑም በእጅጉ የሚከበሩትን ዳሊ ላማን ካሁን ቀደም በተደጋጋሚ አግኝተው አነጋግረዋቸዋል። ይሁንና ቻይና የፕሬዚዳንቱ አቀባበል ለቲቤታውያን ያልሆነ መልእክት ያስተላልፋል የሚል ስጋት አላት። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ቀጥሎ ከሚቀርቡት ዘገባዎች በፊት ቆየት ብለው ከሚቀርቡ ዝግጅቶች አንዱን እናስተዋውቅ። And if we fall into the trap of
painting all Muslims with a broad brush. መላ ሙስሊሞችን በአንድ አይን በማየት ወጥመድ ውስጥ ገብተን ከመላ ሃይማኖቱ ጋር ጦርነት እንደገባን አድርገን የምናቀርብ ከሆነ የነርሱን አሸባሪነት ተግባር እየፈጸምንላቸው ነው ማለት ነው።
ፕሬዚደንት ባራክ ኦባማ ትናንት ባልተለመደ ሁኔታ ለፕሬዚደንትነት የሚወዳደሩት ሪፑብሊካኑ ቢሊዮኔር ዶናልድ ትራምፕ ሙስሊሞችን አስመልክቶ ያላቸውን አመለካከት አጥብቀው ከነቀፉበት የወሰድነው ነው። በሁለተኛው አጋማሽ ላይ ይቀርባል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ
በኢትዮጵያና በኤርትራ ድንበር ላይ የተፈጠረው ግጭት በእጅጉ እንዳሳሰባቸው የአሜሪካና የአፍሪካ ህብረት ገለጹ። ሁለቱ ወገኖች ግጭቶቹን ከሚጋብዙ ነገሮች እንዲቆጠቡ ሁለቱን አገሮች ጥሪ አስተላልፈውላቸዋል። እስክንድር ፍሬው ተከታዩን ይዟል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ባወጣው መግለጫ ሰኔ 5 እና 6 2008 ዓ.ም ምረት የተፈጠረው ግጭት አሜሪካን ክፉኛ እንዳሳሰባት ገልጿል። ኢትዮጵያና ኤርትራ በ1992 ዓ.ም ምረት በጥላቻ ያለ መፈላለግ ስምምነት መፈራረማቸውን ያስታወሰው መግለጫው ወታደራዊ ርምጃ ለሁለቱም መፍትሄ ሊሆን አይችልም ብሏል። ስለዚህም ሁለቱም ወገኖች ከወታደራዊ ርምጃ እንዲታቀሙና ጉዳዩንም በፖለቲካዊ ውይይት እንዲፈቱ ጥሪ አቀረቧል። ሁለቱ ሀገራት በአካባቢው መረጋጋትና ዘላቂ ሰላም እንዲሰፍን አብረው እንዲሰሩም አሜሪካ ጠይቃለች። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ዙማ በተመሳሳይ ባወጡት መግለጫ በጾረና ግንባር የተፈጠረው ግጭት በጥልቀት እንዳሳሰባቸው ገልጸዋል። ሁለቱም ወገኖች ሁኔታውን ሊያባብሱ የሚችሉ መግለጫዎችን እና አስተያየቶችን ከመስጠት እንዲቆጠቡም ጥሪ አቅርበዋል። ያንን በማድረግ አካባቢያዊ ጸጥታን እንዳያናጉም ነው የጠየቁት። የአልጀርስ ስምምነት ከተፈረመ ከ16 ዓመታት በኋላም በኢትዮጵያና በኤርትራ መካከል ያለው የሰላም ሂደት ባለበት እንደቆመ መሆኑን የሚያስቆጭ ሲሉ አስታውሰዋል። የአፍሪካ ህብረት ሁለቱ ወገኖች ችግሮቻቸውን እንዲፈቱና ግንኙነታቸውን እንዲያሻሽሉ ለማገዝ ዝግጁ መሆኑንም ጠቅሰዋል። እሁድ ጠዋት በጾረና ግንባር የተጀመረው ግጭት ሰኞ እኩለ ቀን ላይ ማብቃቱን የኢትዮጵያ መንግስት የኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ መናገራቸው ይታወሳል። ከኤርትራ ጋር የለየለት ጦርነት ውስጥ መግባት የኢትዮጵያ ፍላጎት አለመሆኑንም ነው ሚኒስትሩ ያስረዱት። አላማችን ከተሳካ በኋላ ጦራችንን ያስወጣ ነው በዚህ ምክንያት ነው ሲሉም አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። የዓለም አቀፉ ማህበረሰብ በኢትዮጵያና በኤርትራ መካከል የተከሰተውን ከባድ ውጊያ አስመልክቶ የሚሰጠው መግለጫ አጥቂውንና ተጠቂውን ያለየ አጠቃላይ ጥሪ ስለሆነ ተቀባይነት የለውም ሲሉ በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ማምሻውን ተናገሩ። በዛሬው ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ የኢትዮጵያውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን በቤልጅየም ብራሰልስ አስቀድሞ በተያዘ ቀጠሮ አግኝተው አነጋግረዋቸዋል። ዋና ጸሐፊ ባንኪሙን በኢትዮጵያና ኤርትራ ድንበር የተከሰተውን ከባድ ውጊያ አስመልክቶ ስጋት እንደገባቸው ገልጸዋል። ጉዳዩን በፖለቲካ ውይይት በሰላም ለመፍታት ጥረት እንዲደረግና መቆጠብ እንዲኖርም ዋና ጸሐፊው አሳስበዋል። አምባሳደር ግርማ አስመሮም ማምሻውን ለአሜሪካ ድምጽ ሬዲዮ እንዳስታወቁት ግጭቱ የፖለቲካ ጉዳይ ሳይሆን ወታደራዊ ወረራ ስለሆነ መወገዝ እንጂ የተአቅቦ ጥሪ የሚተላለፍበት አይደለም ብለዋል።
ሁለቱም ወገኖች እንዲታገሱ የሚል ትክክል አይደለም። ምክንያቱም ወንጀለኛውና ወንጀል የተፈጸመበት እኩል አይደለም። እኛ ላያችን ላይ ወረራ ነው የተፈጸመው፣ የዓለም ሕግ ተጥሷል። ስለዚህ የኢትዮጵያ መንግስት፣ የወያኔ መንግስት መኮነን አለበት ብለን ነው የምናምነው። ትክክለኛው አገላለጽም እንደሱ ነው መሆን ያለበት።
እንግዲህ ይህንን አስመልክቶም በትናንትናው ዕለት እንደተነጋገር ነው የተባበሩት መንግስታት የጸጥታ ምክር ቤት ሁኔታውን እንዲኮንን ጥያቄ አቅርባቸዋል። በዛሬው ዕለት ደግሞ በቤልጅየም ብራስልስ የተባበሩት መንግስታት ድርጅት ዋና ጸሐፊ የኢትዮጵያውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን አግኝተው አነጋግረዋል። ዋና ጸሐፊ ባንኪሙን በኢትዮጵያና ኤርትራ ድንበር የተከሰተው ከባድ ውጊያን አስመልክቶ ስጋት እንደገባቸው ነው የገለጹላቸው። ጉዳዩን በፖለቲካ ውይይት በሰላም ለመፍታት ጥረት እንዲደረግና መቆጠብ እንዲኖር ነው ያሳሰቡት። በኤርትራ በኩል ጉዳዩ በፖለቲካ ውይይት እንዲፈታ ፍላጎታል?
ይሄ እኮ የፖለቲካ ጉዳይ አይደለም። የፖለቲካ ጉዳይ እኮ አንድ ሐሳብ ላይ ሳትስማማ ነው። ይሄ ወንጀል ነው የተፈጸመው። ወንጀል ፈጻሚውንና ወንጀል የተፈጸመበትን ንቁጭ ብላችሁ ተወያዩ አይባልም። መጀመሪያ ወንጀል ፈጻሚው በወንጀሉ ዋጋውን መክፈል አለበት። ስለዚህ እኛ የምንለው ይሄ የዲፕሎማሲያዊ ጨዋታና የፖለቲካ ጨዋታ ቆሞ ሁለት ነገር መሆን አለበት። አንደኛ ኢትዮጵያ በኤርትራ ላይ የፈጸመችው ወረራ መኮነን አለበት። ይሄ ደግሞ የዓለም ሕግ ነው። ዩኤን ቻርተርም የሚለው እንደሱ ነው። ሁለተኛ ኢትዮጵያ ከኤርትራ መሬት ላይ ሆና ነው እንደገና መጥቃት የምትወስደው። ወራ የያዘችው መሬት አለ። ይሄንንም ኢትዮጵያ ከኤርትራ መሬት መውጣት አለባት ብለው መናገር አለባቸው። ስለዚህ ይሄ ሁሉ የዲፕሎማሲ ጨዋታ ለኢትዮጵያ ህዝብ አይጠቅም፣ ለኤርትራ ህዝብ አይጠቅም፣ ለአካባቢውም አይጠቅም።
ወረራ በሚሉ ጊዜ እንደው ግልጽ ለማድረግ ከዚህ ቀደም ኤርትራ በኢትዮጵያ ተይዞብኛል የምትለው መሬት ነው ወይስ በእሁዱ ጥቃት የተያዘ ኤርትራ መሬት አለ?
ኖ መጀመሪያ እኮ መታወቅ ያለበት ወረራ የሚባለው በመሬት በመያዝ ብቻ አይደለም። ኢንቬዥን ይባላል፣ አግሬሽን ይባላል በእንግሊዝኛ። ስለዚህ ምናልባት አማርኛው ላይ ሌላ ትርጉም ሊሰጥ ይችላል። በቀደም ዕለት በዛሬ 2-3 ቀን የተደረገው ራሱን የቻለ ወረራ ነው። ራሱን የቻለ ጦርነት ተከፍቷል። በከባድ መሳሪያና በታንክ የተካሄደ ሰፊ ውጊያ ነው። ስለዚህ ይሄ መሆን የለበትም፣ ይሄ መኮነን አለበት። ሁለተኛ ግን ወራ የያዘችው ደግሞ መሬት አለ፣ ቁጭ ብሏል። የኢትዮጵያ ሰራዊት ለእኛ የተሰጠን ባድሜንም ጨምረህ ቁጭ ብሏል። አንዳንዴ እንደውም ከእኛ መሬት ተነስቶ እኮ ነው ወረራ የሚያካሄደው። ስለዚህ ይሄ ሁለቱ መኮነን አለበት ነው እኛ የምንለው።
ግን በእሁዱ ጥቃት የተያዘ የኤርትራ መሬት አለው? ይህን ጥያቄ የማነሳው የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በትናንትናው ዕለት ለጋዜጠኞች በሰጡት መግለጫ የኢትዮጵያ ሰራዊት ተልእኮውን አሳክቶ ወደ ምሽጉ ተመልሷል ብለዋል። እስኪ እናድምጥ።
ወደ ሙሉ ጦርነት መግባቱን ማስቀረት እንመርጣለን። ዓላማችን ከተሳካ በኋላ ጦራችንን የሚያስወጣ ነው። በዚህ ምክንያት ነው ሂሳብ የማወራደድ ተግባር ውስጥ አይደለም ያለ ነው። ውጤታማ የስርዓት ለውጥ ለማካሄድ ወይንም ይህንን የመሰለ እንቅስቃሴ ውስጥም አይደለም። ምክንያቱም ይህ ከምንም በላይ የኤርትራ ሕዝብ መብት ኃላፊነትና ግዴታ ነው። ነገር ግን አስገዳጅ ሁኔታ ከመጣ ለትናንቱ ግጭት መንስኤ የሆነው ትንኮሳ ደግሞ እንዳይፈጠር የሚያረጋግጥ አቅም አለን።
እንግዲህ የኢትዮጵያ መንግስት በተደጋጋሚ የሚለው ኤርትራ ጥቃት ሰንዝራብኛለች ነው የሚለው። ደግሞ ወታደሮች መመለሳቸውን ይገልጻሉ። ይህ የሚያመለክተው አሁን የኢትዮጵያ ሰራዊት በተለይ በእሁዱ ጥቃት የያዛቸው የኤርትራ መሬቶች አሉ?
እኔም አውቀው የለን የያዛቸው መሬት አሉ ብዬ ልናገር የምገልጸው ነገር የለኝም። ነገር ግን ዋናው ነገር እዚህ ላይ መነሳት ያለበት ለምን የኢትዮጵያ መንግስት ከየትም ሆነ ከየት ጥቃት ኤርትራ ላይ ፈጽሟል? ወንጀል ነው። ይሄ ወንጀል መኮነን አለበት። አብዛኛውን ጊዜ ደግሞ እኛ መሬት ላይ ቁጭ ብሎ ስላለ ይዟል እኮ የእኛን መሬት ይዞ ከዛ ነው የሚነሳው። ራሱ ከወረረው መሬት ላይ ስለሚነሳ ወረራው ተፈጽሟል፣ እንደገና ሌላ ጥቃትም እየፈጸመ ነው። ሁለት ነገሮች ተደራርበው ስለሚፈጸሙ በኢትዮጵያ መንግስት ወንጀል ዓለምን ሕግ የጣሰ ይሄ መኮነን አለበት ነው የምንለው። ሌላው ማጀመሪያው የሚባለውን ጉዳይ ግን አጠር ባለ መልኩ ብነግረው ማንም ሰው የቤት ስራውን ከሰራ ማወቅ ያለበት የኢትዮጵያ መንግስት ነው። ያለፉት 10 ዓመት 5 ዓመት 2 ዓመት ሲፎክር እንደውም የዛሬ 3 ወር ገደማ ጠቅላይ ሚኒስትሩ በፓርላማ ፎክሮ እኛ አስፈላጊውን ወታደራዊ እርምጃ እንወስዳለን ብሎ የተናገረ እኛ እኮ እንደሱ ብለን አናቅም። የዓለም ከመክሰስ በቀር አቶ ጌታቸውን ያሰማኸኝ አቅም አለን ልናጠቃ ምና እንደዚህ አይነት ፉከራ ትርጉም የለውም። ማንም ሀገር እንደሱ አይነት ፉከራ ራሱ የዛ አይነት ፉከራ የወረራ ስሜት ስለሆነ ይኮነናል። ሁለተኛ እኛ ዋሽተን አናቅም። የኢትዮጵያ መንግስት ባድሜ ለእኛ ተሰጥቷል ብሎ የእኛ ለእኛ የተሰጠውን በፍርድ ቤቱ የተወሰነውን ለኢትዮጵያ ህዝብ የዋሸ መንግስት ነው። ስለዚህ ይሄ መዋሸት የተለመደ ስለሆነ ማን ነው ሀቁን የሚናገረው? ማን ነው ሁለተኛውን የሚያዋሸው? የኢትዮጵያ ህዝብና የኤርትራ ህዝብ ይፍረደው ብዬ ነው የምተወው።
በዛሬው ዕለት እንግዲህ ከአስመራ ጋር ተነጋግረው ከሆነና መረጃ አሰባስበው ከሆነ የጸጥታው ሁኔታ ምን ይመስላል? በጾረናም በዛላንበሳም ሆነ በአሰብ በተለያዩ የኤርትራ ድንበሮች ያለው ሁኔታ ጸጥታው እንዴት ነው?
ጸጥታ ሁኔታ እኮ ሁልጊዜ ውጥረት አለ። አንዳንድ ሰዎች በዛሬ ያዩታል። ለ14 ዓመት ሙሉ ከጦርነቱ ከተጀመረ ጀምሮ ከ1500 ኪሎ ሜትር በላይ ከአሰብ እስከ የትኛውም ግንባር ድንበሩ ጋር ስትሄድ መፋጠጥ እና ውጥረት አለ። ስለዚህ ውጥረቱ ቆሞ አያውቅም። አንዳንዴም መተናኮስ አለ፣ መዋጋት አለ። ምናልባት ይሄኛው የዛሬ 3 ቀኑን 4 ቀኑን ለየት የሚያደርገው ከፍተኛ ጦርነትና በታንክና በከባድ መሳሪያ የተሸኘ ስለሆነ ነው እንጂ አንዳንድ ቦታ እንደውም የሁለቱ ሰራዊት የተለያየበት ቦታ እስከ 1 ኪሎ ሜትር ብቻ ርቀት ያለበት ቦታ አለ። ስለዚህ ውጥረት ሁሉ ጊዜ አለ። የጦርነት ዳመና ነው ያለው። ይሄ መቆም አለበት። ይሄ ደግሞ ሊቆም የሚችለው የኢትዮጵያ መንግስት ከያዘው ከኤርትራ መሬት ከያዘው ለቆ መውጣት አለበት። ሲወጣ ሰላም ይመጣል፣ ውጥረቱ ይጠፋል፣ የጦርነት ከበሮም አይደሰቅም፣ የጦርነት መንፈስም ይጠፋል። ሁለቱም ሀገሮች ደህና ናቸው፣ ወደ ቁጠባውና የኢኮኖሚ ልማታቸው ሊገቡ ይችላሉ ነው።
በጣም ነው የምናመሰግነው በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም።
እኔም አመሰግናለሁ።
የኤርትራ አምባሳደር ግርማ አስመሮም ለሄኖክ ሰማእግዜር የሰጡትን ቃለ መጠይቅ ነበር ያደመጥ ነው። በመንግስታቱ ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ መንግስታቸው የፖለቲካ ውይይት ጥሪውን ይቀበላል ብለዋል። እነዚህ መግለጫዎች በሙሉ ተቀባይነት ያላቸው ናቸው። የኛ ፖሊሲ ይሄ ችግር በሰላማዊ መንገድ መፈታት አለበት፣ ቁጭ ብለን መነጋገር አለብን የሚል ነው ብለዋል አምባሳደር ተቀዳ።
የኢትዮጵያ መንግስት ምላሽ እነዚህ መግለጫዎች በሙሉ ተቀባይነት ያላቸው ናቸው። የኛ እኮ ፖሊሲ እኮ ይሄ ችግር በሰላማዊ መንገድ መፈታት አለበት፣ ቁጭ ለመነጋገር አለብን የሚል ነው። ዳያሎግ ስንል የቆየ ነው። ለዚህ ነው አምባሳደር ግርማ የተናገሩትን ሰምቻለሁ። በተደጋጋሚ ሁልጊዜ የሚያነሱት ነገር አለ። ኢትዮጵያ ጦር ግዛታችን ውስጥ አለ፣ ኢትዮጵያ መንግስት ኦኪፓይ አድርጓል መሬታችንን ይላሉ። ይሄ በእውነቱ ጠንካራ ቋንቋ ለመናገር አልፈልግም፣ ስህተት ነው። ምክንያቱም ድንበሩ እስካልተካለለ ድረስ ዲማርኬት እስካልተደረገ ድረስ በዴሊሚቴሽኑ መሰረት ኢትዮጵያ ለኤርትራ በተሰጠ መሬት ላይ ልትኖር ትችላለች፣ ቫይስ ቨርሳ ኤርትራም እንደዚሁ። እና መሬቱ ዲማርኬት እስኪደረግ ድረስ ድንበሩ ዲማርኬት እስኪደረግ ድረስ ሁኔታው እንደዚህ ሆኖ በሚቀጥለው ዲማርኬሽኑን ያቆሙት ኤርትራኖች ናቸው፣ ኤርትራ መንግስት ነው።
ዛሬ ማምሻውንም ስንነጋገር እንደዚሁ መግለጫዎች ሲወጡ ነበር። የኤርትራ መንግስት የሚሰጠው ግጭቱ የፖለቲካ ጉዳይ አይደለም፣ ወታደራዊ ወረራ ኢትዮጵያ አካሄዳብኛለች፣ አሁንም ቢሆን ደግሞ በእሁዱ ግጭትም እንደዚሁ ወረራ ነው ያካሄደችብኝ የሚል ክስ ነው ከኤርትራ የምንሰማው።
ማንም እንደው ማመዛዘን የሚችል ሰው በአሁኑ ጊዜ ኢትዮጵያ ለምንድን ነው ወታደራዊ እርምጃ የምትወስደው? እንደሚታወቀው በጄኔቫ የኤርትራ መንግስት በክራይም አጌንስት ሁማኒቲ በሰው ዘር ላይ በተደረገ ረገጣ ምክንያት ተከሶ ያለ መንግስት ነው። ስለዚህ ለምን ብለን ነው በአሁኑ ጊዜ እኛ ወደ ጦርነት ውስጥ ለመግባት የምንፈልገው? በምንም መንገድ ኢትዮጵያ ልትጀምረው አትችልም ይህን ጦርነት።
አዎ፣ ይህንን መግለጫ ከአዲስ አበባም ከኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ስንሰማ ነበረ። በዛሬው ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በብራሰልስ የኢትዮጵያውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን አነጋግረው ነበረ። እንግዲህ ስጋት እንደገባቸው ነው የገለጹት። የፖለቲካ ውይይት እንዲኖር፣ በሰላም ለመፍታት ጥረት እንዲደረግ እና ሁለቱም መንግስታት እንዲቆጠቡ ነው ጥሪ ያሳለፉት። ምናልባት ከአዲስ አበባ ወይም ከብራሰልስ መረጃው ደርሶት ከሆነ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ምላሽ ምን ነበር?
የለም፣ አልሰማሁትም ገና።
በአጠቃላይ ግን መንግስቱ ያለው አቋም ምንድን ነው?
ከዚህ ሊሆን እንደማይችል ይገባኛል። ያው የኢትዮጵያ ጠቅላይ ሚኒስትር ያወጡት ፖሊሲ ነው እና አቶ ጌታቸው የተናገረው በዛው መንገድ ነው። ለተባበሩ መንግስታት ዋና ጸሐፊ ሊሰጥ የሚችለው መልስ እንደሚገባኝ ይኸው ነው የሚሆነው። ስጋትን በተመለከተ አንድ ነገር ማስቀመጥ ተገቢ ነው። ስጋትን በተመለከተ አሁን ከአራት አምስት ቀን በፊት የተከሰተው ነገር ብቻ አይደለም ስጋት ሊፈጥር የሚችለው፣ በአጠቃላይ የኤርትራ አካሄድ ስጋት ሊፈጥር የሚገባ ነው። ለዚህም እኮ ነው የጸጥታው ምክር ቤት ሳንክሽን ያደረገባቸው።
በጣም ነው የምናመሰግነው በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ ለማብራሪያ አመሰግናለሁ።
የኢትዮጵያና ኤርትራ ኃይሎች ሰኔ 5 ቀን በሁለቱ አገሮች ድንበር ላይ ያካሄዱት ውጊያ ለሁለቱም አገሮች መንግስታት እርምጃዎቻቸውን መለስ ብለው እንዲገመግሙ የሚጋብዝ ነው ሲል ዓለም አቀፉ የቀውሶች ክትትል ቡድን ICG ገለጠ። አስመራ ከረጅም ጊዜ መገለል ለመውጣት፣ አዲስ አበባ ደግሞ በዓለም ደረጃ ያላትን የተቀባይነት ሚና ለመጠበቅ የሚጥሩ ናቸው ያለው ቡድኑ ትንተና፣ በቅርቡ የተከሰተው ግጭት ለረጅም ጊዜ ሲጓተት የቆየውን የድንበሮቻቸውን ውዝግብ እንዲፈቱ በር የሚከፍት ነው ብሏል። ይህ ካልሆነ ይላል የዓለም አቀፉ ጥናት ቡድን መግለጫ፣ ሁለቱም ሀገሮች ህዝቦቻቸውን ወደማይጠቅምና ወደማያባራ ግጭት ሊያመሩ ይችላሉ።
የምሽቱን አብይ ርዕስ ነበር ያደመጥነው። ወደ መጽሔት ክፍለ ጊዜ ዘገባዎች ይሆናል የምናልፈው። በመጀመሪያም 71 የኢትዮጵያ ፍልሰተኞች በታንዛኒያ ፖሊስ ተይዘው ፍርድ ቤት ቀርበዋል። ፍልሰተኞቹ የተያዙት ባለፈው ወር መጨረሻ አካባቢ ሲሆን ያሳለፍነው ሰኞ ፍርድ ቤት ቢቀርቡም የሀገሪቱ ፖሊስ ምርመራዬን አላጠናቀቅኩም በማለቱ የሁለት ሳምንታት ቀጠሮ እንዲሰጣቸው ተደርጓል። የታንዛኒያ ቻነል 10 ቴሌቪዥን ጋዜጠኛ ሃማሲ ሱሊማን ኢትዮጵያውያኑ ወደ ታንዛኒያ የገቡት በኬንያ ሞምባሳ በኩል አድርገው መሆኑን ለአሜሪካ ድምጽ ገልጿል። የታንዛኒያ ፖሊስ ፍልሰተኞችን በጀልባ ወደ ዳሬ ሰላም በህገወጥ መንገድ ያደረሳቸውን ግለሰብ በማፈላለግ ላይ ነው። ገልሞ ዳዊት ከናይሮቢ ተጨማሪ አድርሶናል።
ከሁለት ሳምንታት በፊት ታንዛኒያ በህገወጥ መንገድ የገቡት 71 የኢትዮጵያ ዜጎች በዳሬ ሰላም ፍርድ ቤት ቀርበው ለሁለት ሳምንት ቀጠሮ ተሰጣቸው። ኢትዮጵያውያኑ ታንዛኒያ የደረሱት ባለፈው የግንቦት ወር መጨረሻ ሲሆን ጉዟቸውንም በጀልባ አድርገው ወደ ታንዛኒያ እንደገቡ በታንዛኒያ ቻናል 10 ለተባለ የቴሌቪዥን ጣቢያ የሚሰራ ጋዜጠኛ ሃሚሲ ሱሌይማን ለአሜሪካ ድምጽ ተናግሯል።
አሁን እውነት ነው። ኢሚግሬሽን ቢሮ ኃላፊዎችና የዳሬ ሰላም ፖሊስ ወደ 71 ኢትዮጵያውያንን ይዘዋል። ፍልሰተኞቹ መነሻቸው ከሞምባሳ ኬንያ ሲሆን በጀልባ ነበር ወደ ኪጆም ቦኒ የሚባል ቦታ የደረሱት። ወዲያውም የፖሊሶችና የኢሚግሬሽን ቢሮ ኃላፊዎች ይዘዋቸዋል። ብዙዎቹ ወጣቶች ናቸው። ዕድሜያቸውም ከ16 እስከ 35 ዓመት መካከል የሚሆኑ ናቸው። ሴቶች በመሃላቸው የሉም። ሁላቸውም ከኢትዮጵያ የመጡ ወንዶች ናቸው። ሰውነታቸውም በጣም የደከመ ነበር። ከእነሱ ውስጥ አንዳንዶቹ ውሃና ዳቦ ይዘዋል፣ ሌሎቹ ደግሞ ተርበው ነበር። ድካማቸው ግን እንደሚመስለኝ ይበልጥ ብዙ ከመጓዝ የተነሳ ነው። በባህር ላይ ከሞምባሳ እስከ ኪጆምቦኒ ያደረጉት ጉዞ አድክሟቸዋል።
ኢትዮጵያኑ ተሳፍረው ከመጡበት ጀልባ ወርደው ወደ መኪና ሊተላለፉ ሲሉ በአካባቢው የነበሩ የፖሊስ አባላትና የኢሚግሬሽን ባለስልጣናት ከህገ ወጥ አዘዋዋሪዎች እጅ እንዳስጣሏቸው ሃሚሲ ጨምሮ ይናገራል። በህንድ ውቅያኖስ አድርገው ከኬንያ ሞምባሳ ወደ ኪጃምቦኒ ዳሬ ሰላም ያመጣቸው ህገ ወጥ አዘዋዋሪ ወዲያው ኢትዮጵያውያኑን በመኪና ላይ ትቷቸው ተሰውረዋል። ኢትዮጵያውያኑ ለሁለት ሳምንታት በላይ በታንዛኒያ ሴንትራል ፖሊስ ቁጥጥር ስር ከቆዩ በኋላ ባለፈው ሰኞ ፍርድ ቤት ቢቀርቡም የታንዛኒያ ፖሊስ ምርመራዬን አልጨረስኩም በማለት የሁለት ሳምንት ቀጠሮ ጠይቀዋል። ታንዛኒያ በተለያዩ ጊዜ ቁጥራቸው በርካታ የሆኑ የኢትዮጵያ ፍልሰተኞችን በቁጥጥር ስር የምታውል ሲሆን በዚህ ባለፉት 6 ወራት ብቻ አሁን የተያዙ 71 ኢትዮጵያውያንን ሳይጨምር ቢያንስ ከ120 በላይ የኢትዮጵያ ዜጎች በህገወጥ ዝውውር ወንጀል በታንዛኒያ ወህኒ ቤት ታስረው ይገኛሉ። ከዚህም በተጨማሪ አሁንም በዚህ ዓመት ባሳለፍነው ግንቦት ወር አጋማሽ ታንዛኒያ 74 ኢትዮጵያ ዜጎችን በኬንያ ድንበር ላይ አድርሳ ለዓለም አቀፉ የፍልሰተኞች ድርጅት IOM አቤት ማለቷ የምታወስ ሲሆን በኬንያ የኢትዮጵያ ኤምባሲ ፍልሰተኞቹን ወደ ሀገር ለመመለስ ጥረት ላይ እንደነበር በኤምባሲው ሁለተኛ ጸሐፊ የሆኑ አቶ አንዳርጉ በርሄ ተናግረው ነበረ። በህገ ወጥ የሰዎች አዘዋዋሪዎች እየተጓዙ በታንዛኒያ ፖሊስ በቁጥጥር ስር ስለሚውሉት የኢትዮጵያ ዜጎች መንግስት ማድረግ የሚችል ነገር የለም ወይ ስንል አቶ አንዳርጉን ጠይቀን ነበረ።
አሁን መታወቅ ያለበት አንድ ሰው በክሮስ ቦርደር ወደ ሰው ሀገር ሲሄድ የታንዛኒያ አሁን ለምሳሌ ወይም 6 ወር ይፈረድለታል ወይንም የሚከፈል ገንዘብ አለ። እሱ የራሳቸው ህግ አላቸው። በዛ መሰረት ነው የሚሄዱት። የታሰሩበት ተርማቸው ጨርሰዋል የሚለውን ነገር ደግሞ እንደ ኦፊሻል እንደ መንግስት ይሄ ነገር መንግስታችን ማሳወቅ ያለበት የታንዛኒያ መንግስት ነው ማሳወቁ እነዚህ ስለጨረሱ፣ ስለዚህ በእናንተ በኩል አስፈላጊውን ዶክሜንት አዘጋጅታችሁ ሪፓትሬት እንድታደርጉልን ነው ሊያሳውቀን የሚችለው የታንዛኒያ መንግስት ነው። አሁን አንተ የምትነግረን ፎርማል ኮሚኒኬሽን ውጭ ነው እየነገርከን ያለው። ይህን መሰረት አድርገን እኛ ያልተጠየቅነው ጥያቄ ሪስፖንድ ማድረግ አንችልም። እኛም እየተከታተልን እያል ፎርማል ደግሞ እነዚህ የእናንተ ዜጎች መሆናቸው አለመሆናቸውን አረጋግጡልን የሚል ከእነሱ ይመጣል። ይሄ ፊድባክም ይመጣል እኛ ጋር። እኛም የራሳችን የምንከታተልበት መንገድ አለን።
ከሁለት ሳምንት በኋላ ፍርድ ቤት የሚቀርቡ 71 የኢትዮጵያ ፍልሰተኞች ለፖሊስ ቃላቸውን በሰጡበት ጊዜ ሁላቸውም የተሻለ ህይወት ፍለጋ ወደ ደቡብ አፍሪካ ያመሩ እንደነበረ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ወደ ተከታዩ መጽሔት እንሻገራለን። የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት የመንግስትን ጥፋት በተቃዋሚዎች ላይ ለማላከክ ይሞክራል ሲሉ የኦሮሞ ፌዴራሊስት ሊቀመንበር አስታወቁ። የህዝቡን ሰላማዊና ህገ መንግስታዊ ጥያቄ በመንጠቅ እልቂትና የንብረት ውድመትን ለማድረስ ተንቀሳቅሰዋል ሲል ሪፖርቱ ተቃዋሚዎቹን ይወነጅላል። እስክንድር ፍሬው ዝርዝሩን ይዟል።
ሰሞኑን ለፓርላማ የቀረበው የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት በኦሮሚያ ክልል ለደረሰው ጉዳት ተቃዋሚ ፓርቲዎችን ተጠያቂ ያደርጋል። ኦነግና በህጋዊ መንገድ እንንቀሳቀሳለን የሚሉ አንዳንድ ተቃዋሚ ፓርቲዎች የህዝቡን ሰላማዊና ህገ መንግስታዊ ጥያቄ መንጠቃቸውን ሪፖርቱ ጠቁሟል። እልቂትና የንብረት ውድመት ለማድረስ አቀደውና ስልት ነድፈው ተንቀሳቅሰዋል ሲልም ይወነጅላል። ሰላማዊ ሰልፍ በተካሄደበት ቦታ ሁሉ ተቀላቅለው ህገ መንግስታዊ ስርዓቱን ለመናድ ጥረት አድርገዋል በማለትም ይከሳል። ሰላማዊ ሰልፍ የወጣውንም ሆነ ያልወጣውን ህዝብ በማስገደድ ወደ ብጥብጡ እንዲገባ አድርገዋል በማለትም ይቀጥላል። የነዚህ ተቃዋሚዎች ሚና ከፍተኛ እንደነበረም ነው የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ለፓርላማው ያስረዱት።
የተጫወቱት ሚና ከስፋት አንጻርም ደግሞ ስንመለከተው በተለይ በኦሮሚያ ክልል በስፋት በሽብርተኝነት የተፈረጀውን ኦነግም ሆነ አንዳንድ ተቃዋሚ ፖለቲካ ፓርቲዎች በስፋት ሲንቀሳቀሱ እንደነበር፣ የህዝቡን ህገ መንግስታዊ ሰላማዊ የሆነው ጥያቄ በመንጠቅ ወደ አሉታዊ ገጽታ እንዲያመራ ያደረጉበት ሁኔታ መኖሩንም ሊሰመርበት ይገባል።
ከዚህ ጋር በተያያዘ በመንግስት ባለስልጣናት ሲጠቀስ የቆየው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ግን የሪፖርቱን ድምዳሜ አልተቀበሉም። ሊቀመንበሩ ዶክተር መረራ ጉዲና ለአሜሪካ ድምጽ ሲናገሩ በኦሮሚያ ለደረሰው ጉዳት ተጠያቂው መንግስት ነው ብለዋል።
በኃላፊነት የሚጠየቀው መንግስት ነው። አብየኔ ከወደምዬ የሚባል ነገር ካልሆነ በስተቀር ይህ ሁሉ ሲደረግ የታሰሩት አባሎቻችንም ሆነ እኔም ጭምር አዲስ አበባ ውስጥ ነው ያለነው፣ አልተንቀሳቀስንም። አሁን እኔ አምቦ ከሄድኩኝ አመት አልፎኛል። ከምርጫ 2007 በኋላ አምቦ አልሄድኩኝ። ምንድን ነው የማደርገው ከዚህ በላይ? ህዝቡ በራሱ ችግር፣ በራሱ ብሶት፣ በራሱ ቁጣ ተነስቶ እንደዚህ ያለ ነገር አትቀልዱብን ብሎ የመንግስት ካድሬዎችን መጠየቅ ሞክረዋል። ሰላማዊ ሰልፍ ለመውጣት ሞክረዋል። ለህዝብ ሰላማዊ ሰልፍ የተሰጠው ግን የኃይል እርምጃ ነው፣ ያልተመጣጠነ እርምጃ ነው።
ፓርቲያቸው የሚንቀሳቀሰው አቋሙንም ሲያስታውቅ የቆየው በግልጽ መሆኑን ዶክተር መረራ አስታውሰዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግስት የሚወግን ተቋም መሆኑን የተናገሩት የተቃዋሚ መሪ የማጣራቱ ስራ በሌላ አካል ሊካሄድ እንደሚገባ አሳስበዋል።
ለዚህ ነው እኛ ከሁለቱም ወገኖች መንግስትም አካላት ከሚባሉትም ተቃዋሚ ከሚባሉትም ነጻ የሆነ ገለልተኛ የሆነ የኢትዮጵያ ህዝብም ሊያምንባቸው የሚችል የሀገር ሽማግሌዎች ብዙ አሉ አጥንቶ የሐቁን ለኢትዮጵያ ህዝብ ለኦሮሞ ህዝብ እንዲያወጡ። አለበለዚያማ ሁሉም የራሱን ወንጀሉን ለማሳነስ ደና ደና ነገሩን ደግሞ ለማጉላት ይፈልጋል።
የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ሰሞኑን ለሀገር ውስጥ ጋዜጠኞች እንዳሉት በኦሮሚያ ክልል የነበረውን ሁኔታ የተመለከተው ምርመራ በጥንቃቄ የተካሄደ ነው። ሁሉም በስሜት የሚናገረውን ያሰባሰበ የስሜት ሪፖርት ሊሆን አይችልም ነው ያሉት። ከኮሚሽነሩ ጋር ተጨማሪ ቃለ መጠይቅ ለማድረግ ጥረት አድርጌያለሁ፣ ለጊዜው አልተሳካም። ሰሞኑን ለውጭ ሀገር ጋዜጠኞች መግለጫ እንደሚሰጡ ግን ማረጋገጥ ተችሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የመጨረሻውንም ዘገባ የላከልን እስክንድር ፍሬው ነው። በደቡብ ክልል ቤንች ማጂ ዞን የሚገኝ የሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ቢሮ በመታሸጉ ትምህርት መስተጓጎሉን ወላጆች ተናግረዋል። ቢሮው መታሸጉ እውነት መሆኑን የገለጹት የወረዳው አስተዳዳሪ በበኩላቸው የመማር ማስተማሩ ሂደት ግን ቀጥሏል ነው የሚሉት። እስክንድር ፍሬው
በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ቤንች ማጂ ዞን ሰሜን ቤንች ወረዳ። በዚህ ወረዳ የሚገኘውና የ9ኛና የ10ኛ ክፍል ተማሪዎችን የሚቀበለው የቢር ሁለተኛ ደረጃ ትምህርት ቤት እክል እንደገጠመው የጠቆሙት አንዳንድ ወላጆች ናቸው። የ10ኛ ክፍል ተማሪዎች ብሔራዊ ፈተና ተፈትነው የወጡ ቢሆንም 9ኛ ክፍሎቹ ትምህርታቸውን ቀጥለው ነበር። አንድ ወላጅ እንዳብራሩት ግንቦት 29 ቀን ለተለመደ የመማር ተግባር ሲመጡ ግን የተለየ ነገር እንደተጠበቃቸው እኚሁ ወላጅ አስረድተዋል። ይህ የተለየ ነገር ደግሞ የራስ መምህሩ ቢሮ መታሸጉ እንደሆነ ይናገራሉ። የትምህርት መሳሪያዎች የሚገኙት በዚሁ ቢሮ ስለነበረም በዚያው ዕለት የመማር ማስተማሩ ሂደት መቆሙን አብራርተዋል። የወረዳው ነዋሪ የሆኑት አቶ ገዛሃኝ ባዲኮምስ እንደሚሉት የራስ መምህሩንና የጸሐፊዋን ቢሮ ያሸጉት የሰሜን ቤንች ወረዳ ትምህርት ጽፈት ቤትና የፋይናንስና ኢኮኖሚ ጽፈት ቤት ቢሮ የታሸገውም ራስ መምህሩ ያላግባብ ከተማሪዎች ገንዘብ ሰብስበዋል በሚል በመጠርጠራቸው እንደሆነ ተቆመዋል። ኦዲት የሚደረገው ትምህርት ቆሞ ነው ወይ ሲሉም ይጠይቃሉ።
ትምህርት ቤቱ ራስ መምህር ቢሮ በመታሸጉ የመማሪያ ማስተማሪያዎች ወረቀት፣ እስክሪብቶ፣ ቀመነ የመሳሰሉትን የሚያስተምሩ መምህራን እዛ ማግኘት አልቻሉ። በዚያ ትምህርት ቤቱ ውስጥ ያለው ብቸኛ ራስ መምህር ነው። ምክትል ራስ መምህር የለውም። ምክትል አለመኖርም የታወቀ ነው። ውክልና በሌለበት ትምህርት ቤቱ የታሸገው። በአጠቃላይ የትምህርት ስርዓት እኛ አካባቢ የትምህርት እንቅስቃሴ በሚታዩበት ጊዜ ገና በማደግ ላይ ያለው አካባቢ ነው። ተማሪዎች በወቅቱ መከታተልና ማግኘት የሚገባ ትምህርት የማያገኝ ከሆነ እጅግ አደጋና ችግር ውስጥ እንደሚገባ ነው።
ዘጠነኛ ክፍል ባይሆንም በትምህርት ቤቱ የሚማር ልጅ እንዳላቸው የገለጹ ሌላ ወላጅ ደግሞ ትምህርት ሙሉ በሙሉ አለመቆሙን ነገር ግን መስተጓጎሉን ያስረዳሉ።
ትምህርት ቤቱ ያለው ራስ መምህሩ ቢሮ ሁለቱ የምክትሉም እሱም ታሽጓል። ራስ መምህሩ በዚህ ምክንያት ትምህርት በአግባቡ ለመማር ያው ግድ ተቆጣጣሪ ያስፈልጋል ያለ ነው። ተቆጣጣሪ ያስፈልጋል፣ ግን አሁን ተቆጣጣሪ ባለመኖሩ የተነሳ በአግባቡ ትምህርቶች እየተካሄዱ አይደለም። ስለዚህ አሁን ዘጠነኛ ክፍል ነው እየተማረ ያለ፣ ዘጠነኛ ክፍል እየተማረ አይደለም።
ስለዚህ እርስዎ እያሉኝ ያሉት በአግባቡ እየተካሄደ አይደለም ነው ወይስ ትምህርት ቆሟል ነው? እስቲ እርስዎን ትዝብት ይንገሩኝ።
ትምህርቱ በአጋጣሚ ክፍት ቢሆንም መምህራኖቹ ከልብ ጥቂቶቹ የሚያስተምሩ ሲሆኑ ጥቂቶቹ ደግሞ የተቆጣጣሪ የሚፈልጉ ናቸው። በሰዓት ለመግባት እንደፈለጉ መውጣት የሚፈልጉ ነገር እንትን ለማለት ተማሪ ውቁ ሁኔታ ያዘጋጁ አይደል እያቀረቡ አለ።
የሰሜን ቤንች ወረዳ አስተዳዳሪ አቶ በላይ ኦጆዋብ በአንዳንድ ነዋሪዎች የተሰጠው መረጃ የተሳሳተ መሆኑን ይገልጻሉ። የራስ መምህሩ ቢሮ ቢታሸግም ትምህርት አልተስተጓጎለም ነው የሚሉት። የማስተማሪያ መሳሪያዎችም ከአንደኛ ደረጃ ትምህርት ቤት እንዲመጡ እየተደረገ ነው ባይ ናቸው።
ምክትል ራስ መምህር ተወካይ ያለው ትምህርት ስርዓታችን አልቆምም፣ አሁን የቆመበት ሂደት የለም። ተማሪዎች የተማሩ ነው ያሉ፣ ግን ግባት ጋር ተያይዞ ግባት ቢሮ ውጭ የሆኑ ግባቶች አሉ፣ ቾክ እና ሌሎች የመማር ማስተማር ቁሳቁሶች። በዚህ ምክንያት ትምህርቱ የቆመበት ሂደት የለም። ግን ግለሰቡ ጋር ተያይዞ በጣም በርካታ ችግሮች እየፈጠረ ያለበት ሂደት አለ። ፍርድ ቤት ትዕዛዝ ካልቀረበ በስተቀር ኦዲት አልደረገም፣ ፈላጊው እርምጃ እስኪወሰድብኝ ድረስ ወደ ቢሮ አልመጣም፣ ወዘተ ነገሮችን አስቀምጦ ውጭ የነበረበት ሂደት ነው ያለው። ስለዚህ በዚህ ምክንያት ግን የትምህርት ስርዓታችን አልቆመም። በተወሰነ መስተጓጉሎች አንድ ሁለት ቀን ሊፈጠሩ ተሞክረዋል። ለማስተካከል ጥረት አድርገን አሁን ተማሪ የተማረ ያለበት እና ተማሪው ደብተር ማርክና ወዘተ ከመምህሩ ጋር የተገናኘ ያለበት ሁኔታ ነው። እኔም አቅም
የትምህርት እድል ተነፍጎት ለቆየው እንደ መልካ ምድራዊ መገኛው ሁሉም ከእውቀት ማዕከላት ራቅ ያለ ለሚባለው ለዚህ አካባቢ ትምህርት በስስት የሚታይ እንደ ቅንጦትም የሚቆጠር ነው። ይህ ደግሞ የወረዳውና የዞኑ አስተዳደር ትምህርት ቤቱና ወላጆችም የተፈጠረውን ሁኔታ በፍጥነት እንዲያስተካክሉ ተጨማሪ ግፊት ይሆናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን በርከት ላሉ ዘገባዎቹ እናመሰግናለን። አድማጮች ታዲያ በስልክ ጥራት መጓደል የድምፅ ጥራቱ ጥሩ አልነበረምና ይቅርታ እንጠይቃለን። የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ 4 ሰዓትም ይቀጥላል። አሁን ከምሽቱ 3:38 ያመለክታል የስቱዲዮ ሰዓታችን። የእናንተን አስተያየቶች በ202 205 9942 የውስጥ መስመር 14 ከተቀበልናቸው ውስጥ ጥቂቱን እንስማ።
ሄሎ ቪኦኤ እንደምን ዋላችሁ? እኔ እኮ መልእክት ለማስተላለፍ የፈለግኩት ስለ ኤርትራ መንግስት ነው። የኤርትራ መንግስት በሽፍቶኞች በአሸባሪ ሁሌ እየስላከ ኢትዮጵያ ለማወቅ ሁሌ አላቋረጠም። በኢትዮጵያ ኃያል እርምጃ ሲወሰድበት ደግሞ ወደ የተባበሩት መንግስት ሄዶ መጥራት መክሰስ ጀመረ። ህግ ከመቼ ነው የተማረው ሻዕቢያ? ለምን ባድመ ሲይዛ ፀሐይ በምዕራብ ትወጣለች ብሎ ሲፈክር ሶስት ቀን ተሰብሮ ሲወጣ በዛን ጊዜ ህግ ለምን አይማርም ነበር? አሁን ግን ልክ
ስደበደብ ልክ በአገር ላይ በተባበሩ መንግስት ሆኖ ለመክሰስ ዝግጅ ሆነ። ስለዚህ ግን ለምን አይቆጠብም? ከዚህ የርስልኝ የወተት አድማጫችን ከአሜሪካ
ሄሎ ቢኦዎች የዘውትር አድማጫችሁ ነኝ። በጣም ደስ የሚሉ አስተማሪ የሆኑ ፕሮግራሞችን ስለምታቀርቡ እጅግ አድርጌ ላመሰግናችሁ ወዳለሁ። በኢትዮጵያና ኤርትራ መካከል እየተደረገ ያለውን ጦርነት ሰምቼ በጣም ነው ያሳሰበኝም ያዘንኩት። ምክንያቱም ስንት ዓመት ነው እየተዋጋን የምንኖረው? በኤርትራም በኩል ቢሆን በጣም ብዙ ችግር አለ፣ በኢትዮጵያም በኩል ቢሆን በጣም ብዙ ችግር አለ እና እነዚህ ሁለቱ መንግስታት ቁጭ ብለው ያላቸውን ችግር ቢፈቱ እንጂ የፈረደበት ምስኪኑ የኢትዮጵያ ህዝብ፣ የፈረደበት ምስኪኑ የኤርትራ ህዝብ እነሱ የተነሳ ዝም ብሎ በሚጠቅም በማይጠቅም ውጊያ ውስጥ ገብቶ ብዙ ምስኪኑ የደሃ ህዝብ ልጅ ዝም ብሎ ደሙ ምንም በማይጠቅም ጦርነት ውስጥ ደሙ ደመከል የሆነበት ምንም ምክንያት የለም እና እኔ ለኢትዮጵያም ለኤርትራም ህዝብ ማስተላለፍ የምፈልገው መልዕክት ነቄ እንበል፣ ጦርነት ውስጥ አንሳለ። በቃ ምንም የሚጠቅመን ነገር የለም። ጦርነት አያስፈልግም። ምንም ከጦርነት ያተረፍነው ድርቅ፣ ችግር፣ ድንቁርና።
ሄሎ ጤና ስጥልኝ የቪኦኤ አዘጋጆችና ድምተኞች በሙሉ። ፕሮፌሰር ታደሰ ከካናዳ ነው የምደውለው። ሰሞኑን በኤርትራ መንግስትና በኢትዮጵያ መንግስት የተካሄደ ያለውን ሰጣ ገባ በተመለከተ ነው። ጦርነት ውስጥ ገብተናል የሚለው ጉዳይ ሁልጊዜ የሚያወሩት በየስድስት ወሩ አጠቃኝ ተጠቃሁ የሚሉት አባባል የተዘወተረ ነው። አንዱ ሀገር ችግር ሲኖር ያንን ችግር ሌላ መልክ እንዲይዝ የሚያደርጉበት ዘይቤ መሰለኝ። ምክንያቱም ሰሞኑን በኤርትራ ላይ የተባበሩት መንግስታት የወሰደው እና ያቀረበውን ሀሳብ በሌላ መልክ ለመሸፈን የታሰበ ሲሆን፣ በኢትዮጵያ ውስጥ ደግሞ ያለውን እንቅስቃሴ ወደ ሌላ አቅጣጫ ለመውሰድ የታሰበ ግርግር ይመስለኛል። በሌላ በኩል ደግሞ ሁለቱ መንግስታቶች መታረቅ ፈልገው ግን ከመታረቃቸው በፊት እንደዚህ አይነት ጭቅጭቅ ውስጥ ከገቡ በኋላ አሜሪካና አውሮፓውያኖች ወደ ክብ ጠረጴዛ ተመልሳችሁ ታረቁ ተብለው መታረቅ የፈለጉ ነው እንጂ የሚመስሉት ጦርነት የሚያስቡ አይደሉም። ምክንያቱም ጦርነቱ ሁለቱን የሚያጠፋቸዋልና። አመሰግናለሁ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡ ፕሮግራሞቻችን ላይ አስተያየቶቻችሁን ጻፉ፣ ደውሉ፣ እናስተናግዳለን። ቆንጂት፣ ትልቅ እንግዳ አሉን ስቱዲያችን።
ልክ ነው፣ አብረውን አሉ እዚህ አስተዋውቅ።
እሺ፣ የአዲስ አበባ ዩኒቨርሲቲው የአእምሮ ሕክምና መምህርና የረዥም ጊዜ አማካሪ የአእምሮ ሐኪሙ የእኛ ፕሮግራሞች ደግሞ ቤተኛ ናቸው። እኔ ረዥም ጊዜ ነው እውቂያዬ መምህሬም ናቸው።
መምህርህም እንደነበሩ አውቃለሁ።
መምህሬም ናቸው። ዶክተር መስፍን አራያ አንተ ነው የምለው እና ጣቢያ ልቀየር ነው። እንኳን ደህና መጣ።
እንኳን ደህና ቆያችሁ።
በአካል ልናይህ በመቻላችን በጣም ደስ ይለናል። አገልግሎት መቼም በጣም ከፍተኛ ነው ለአድማጮቻችን አገልግሎቱ። ዶክተር መስፍን
በጣም አመሰግናለሁ ስቱዲያችሁንም ለመጎብኘት እድሉን በማግኘቴ። ከዚህ በተጨማሪ ደግሞ በየጊዜው የምትሰጡት የጤና ትምህርት በአጠቃላይ የማህበረተሰብ ትምህርትን በጣም አደንቃለሁ። የምትደርሱት ደግሞ ህዝብ በጣም ሰፊ ከመሆኑ የተነሳ ይህ በጣም አስፈላጊ ስለሆነ ግፉበት እላለሁ። ቆንጆ ስቱዲዮ አላችሁ። ሬዲዮ ጣቢያ ስለሆነ እኔም ክራባት ሳላስር ነው የመጣሁት።
አድማጮች አያዩም። ሆኖም ዶክተር መስፍን የረጅም ጊዜ ፕሮግራማችን ደንበኛ መሆን ብቻ ሳይሆን በመገናኛ ብዙኃን የአእምሮ ሐኪሞችና ሌሎች ሐኪሞች በሚሰጡት ትምህርት ረዥም ጊዜ አገልግሎት አለህ አንተምና አድማጮች ትልቅ ቦታ የሚሰጡት ይመስለኛል። እንኳን ደህና መጣ። በስልክ የምናደርገውን ቃለ ምልልስ ቆንጀት ቁጭ ብለን ነው የምናወጋው።
አሉላ እንግዲህ እየዛትክብን ነበር እናንተን የሚያክማል እያልክ
ግን የለም እያየኋችሁ ነው
ዝግጁ ነ
እግዚአብሔር ይስጥልን። እንኳን ደህና መጣ ዶክተር ምስ
እግዚአብሔር ይስጥልኝ። እንደገና
በጣም እናመሰግናለን። ወደ ሁለተኛው አጋማሽ ነው የምንሻገረው አሁን አድማጮች። ሰሞኑን ትራምፕ ስለ እስልምና ሃይማኖት ተከታዮች የሚናገሩት ነገር ለዩናይትድ ስቴትስ ደህንነት አይበጅም አሉ ፕሬዚደንት ኦባማ።
ፕሬዚደንት ኦባማ በኦርላንዶ የተፈጸመውን የጅምላ ግድያን በሚመለከት ከጸጥታ ጉዳይ አማካሪዎች ጋር ተገናኝተው ከተነጋገሩ በኋላ ዶናልድ ትራምፕ ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ እገዳ እንዲደረግ ያቀረቡትን ሐሳብ አጥብቀው ነቅፈዋል።
መላ ሙስሊሞችን በአንድ አይን በማየት ወጥመድ ውስጥ ገብተን ከመላ ሃይማኖቱ ጋር ጦርነት እንደገባን አድርገን የምናቀርብ ከሆነ የእነርሱን አሸባሪነት ተግባር እየፈጸምንላቸው ነው ማለት ነው።
ፕሬዚደንት ኦባማ ይህን ያሉት ትራምፕ ባለፈው ሰኞ ለተናገሩት ምላሽ ነው። የኦባማ አስተዳደርና የሂለሪ ክሊንተን ፖሊሲዎች አሸባሪዎቹን ረድተዋል ሲሉ ትራምፕ ነቅፈው ነበር። ኦባማ ታዲያ እንዲህ አይነቱ አነጋገር አደገኛ ነው፣ ዩናይትድ ስቴትስ የለዘብተኛ ሙስሊሞችን ድጋፍ ለመሳብ የምታደርገውን ጥረት ይጎዳል ብለዋል።
ለመሆኑ ሪፐብሊካውያን ባለሥልጣኖች ከዚህ ጋር ይስማማሉ? ምክንያቱም እኛ የምንፈልጋት አሜሪካ አይነት አይደለም። ደህንነታችን በበለጠ እንዲጠበቅ ሳይሆን ያነሰ የጸጥታ ደህንነት እንዲኖረን ነው የሚያደርገውና።
ፔንሲልቬንያ ውስጥ የምርጫ ዘመቻ በማካሄድ ላይ የነበሩት ዲሞክራቷ ተወዳዳሪ ሂለሪ ክሊንተን በበኩላቸው ፕሬዚዳንቱ ከአሸባሪዎች ጋር ወግነዋል የሚለውን የትራምፕ አነጋገር አጥብቀው ነቅፈዋል።
የፖለቲካ ክፍፍል በሚኖርበት ጊዜም እንኳን ቢሆን አንድ ለዩናይትድ ስቴትስ ፕሬዝደንትነት የሚወዳደር ሰው ሊለው ከሚገባ አልፎ የሄደ ነው አነጋገራቸው።
ትራምፕ ባለፈው ሰኞ ባደረጉት ንግግር ፕሬዝዳንት ከሆኑ የአሸባሪነት ታሪክ ካላቸው የዓለም ክፍሎች ወደ አሜሪካ እንዳይገቡ አግዳለሁ ብለዋል። ሂለሪ ክሊንተንንም ነቅፈዋል።
ሂለሪ ክሊንተንስ ካታስትሮፊክ ኢሚግሬሽን ፕላን ዊል ብሪንግ ቫስትሊ ሞር ራዲካል።
የሂለሪ ክሊንተን ጎጂ የኢሚግሬሽን እቅድ አክራሪ ሙስሊሞች በብዛት ወደ ሀገሪቱ እንዲገቡ በማድረግ በህብረተሰባችን ላይ ብቻ ሳይሆን በመላ የኑሮ ዘያችን ላይ አደጋ ይጥላል።
ሙስሊሞች ወደ ሀገሪቱ እንዳይገቡ ማገድን በሚመለከት ትራምፕ የዩናይትድ ስቴትስ የህግ መምሪያ አፈ ጉባኤ ፖል ራያንን ካቀፉ ሪፑብሊካውያንም ተቃውሞ ገጥሟቸዋል።
ሙስሊሞች አጋሮቻችን ናቸው። በሀገራችንና በዓለም ዙሪያ ያሉት አብዛኞቹ ሙስሊሞች ለዘብተኞች ናቸው።
በፕሬዝዳንት ኦባማና በዶናልድ ትራምፕ መካከል የታየው የከባድ ቃላት ልውውጥ በሀገሪቱ የከረረ የፖለቲካ ልዩነት እንዳለና ለፕሬዝዳንትነት የሚካሄደው ዘመቻም መራራ እንደሚሆን ያሳያል ሲሉ ኖርም ኤርንስታይን የተባሉ ተንታኝ አስገንዝበዋል።
We all know we have this terribly polarized political system, but it's become tribal.
ሁላችንም ክፉኛ የተከፋፈለ የፖለቲካ ስርዓት እንዳለን እናውቃለን። አሁን ግን ይባስ ብሎ ወደ ጠባብ አክራሪነት ተለውጧል። ሌላውን ወገን እንደ ተቃዋሚ ሳይሆን በጠላትነት የመታየት ሁኔታ ተፈጥሯል።
ፕሬዚደንት ኦባማ በግልጽ ነቀፌታ ውስጥ መግባታቸው ራሱ ዶናልድ ትራምፕ በሚያካሄዱት የምረጡኝ ዘመቻ ሁለት ዲሞክራት ተቃዋሚዎች ፕሬዚደንት ኦባማና ሂለሪ ክሊንተን ሳይገጥሟቸው አይቀሩም።
የአሜሪካ ድምፅ ጂም ማሎን ያጠናቀረውን ዘገባ ነበር አዳነች ፍሳዬ ያቀረበችልን። ቀጣዩም ቅንብር ከዚሁ ርዕስ ጋር ያቆየናል። አሜሪካና ሕዝቧ። በመላዋ ዩናይት ስቴትስ የሚኖሩ የእስልምና እምነት ተከታዮች በአገሪቱ ታሪክ ከምንጊዜውም የከፋ በሆነው በዚህ በሰሞኑ ጥቃት ላለቁት ሰዎች የሻማ ማብራትና የጸሎት ሥነ ሥርዓቶችን ተካፍለዋል። ድርጊቱን የፈጸመው ታጣቂም በማውገዝ ድምፃቸውን አሰምተዋል። ማይክ ሱሊቫን እና እንዲሁም ኤልዛቤት ሊ ያጠናቀሯቸውን ዘገባዎች ቆንጅታየ ለምሽቱ አሜሪካና ሕዝቧ እንዲህ አቀናብረዋለች።
ወቅቱ የእስልምና ሃይማኖት ተከታዮች ቀኑን ሙሉ ጾመው ማታው ላይ የሚያፈጥሩበት ከዚያም በላይ በጸሎት የሚያሳልፉት ጊዜ ነው። በዚህኛው የሮመዳን ወቅት ታዲያ በዩናይትድ ስቴትስ ዙሪያ ያሉ ሙስሊሞች ድምጻቸውን የሚያሰሙበትም ሆኗል።
We express our unequivocal and total condemnation of this act.
ይህንን ድርጊት ያላንዳች ማወላወል ሙሉ በሙሉ የምናወግዘው መሆናችንን እንገልጻለን ነው ያሉት ሂዳብ ታሪፊ የደቡባዊ ካሊፎርኒያ የእስልምና ማዕከል አባሏ። ባለፈው ሳምንት ፍሎሪዳ ክፍለ ሀገር ኦርላንዶ ከተማ በሚገኝ የምሽት የዳንስ ክበብ
ኦማር ሳዲኪ ማቲን የተባለውና እንደ ጸጥታ ባለስልጣናት ጥቃቱን እየፈጸመ ሳለ የእስልምና መንግስት ነኝ ለሚለው ቡድን ታማኝነቱን የገለጸው ታጣቂ የፈጸመውን ተግባር ሲያወግዙ ነው የተሰሙት። ከሎስ አንጀለስ እስከ ዋሽንግተን ባሉ ከተሞች ሙስሊሞች የዚህ ታጣቂ ተግባር የኛን እምነት አይወክልም ሲሉ አውግዘውታል። ከቨርጂኒያ ሁሴን ጉል።
If you are a person of the faith and you have the love of your creator in your heart.
ሃይማኖት ያለው ሰው ፈጣሪውን ከልቡ የሚወድ ሰው ልቡ ለፈጣሪው ባለው ፍቅር የተመላ ሰው ለጥላቻ ቦታ የለውም። እንዲህ ያሉ ሰዎች ወንጀለኞች ናቸው። አላማቸውን ለማሳካት የፈለጉትን ምክንያት ነው የሚደረድሩት።
ከላስ ቬጋስ ከተማ ደግሞ ጄሲ ስፓ ለዩናይትድ ስቴትስ ምክር ቤት አባልነት ሊወዳደሩ በእጩነት የቀረቡ ሙስሊም አሜሪካዊ ናቸው። ያ ነፍሰ ገዳይ እኔን አይወክለኝም ብለዋል።
That person does not speak for me. Therefore, I do not have to apologize for that.
ያ ሰው እኔን አይወክልም። ስለዚህ እኔ እሱ ለፈጸመው ተግባር ይቅርታ መጠየቅበት ምክንያት የለም። እኛ እንደ ሙስሊም ማህበረሰብ የምንናገረው በራሱም በአሜሪካውያን ሙስሊሞች በጠቅላላ ስም ነው። በዚህ ድርጊት እንደማናቸውም የአገሪቱ ህዝብ ሁሉ ተደናግጠናል፣ አዝነናል፣ ተጎድተናል።
የኦርላንዶ ነዋሪ ታሪክ ራሺድ በበኩላቸው ያን ነፍሰ ገዳይ እኔ ቀውስ ብዬ ነው ብጠራው የምመርጠው ይላሉ።
We should not call him a Muslim because Muslims don't kill.
ሙስሊም ብለን ልንጠራው አይገባም። ምክንያቱም ሙስሊሞች ነፍሰ ገዳይ አይደሉም። ሙስሊሞች በሰላም መኖር የሚወዱ ናቸው። ቁርአን የሚያስተምረን ከሌሎች ማህበረሰቦች ጋር ተከባብሮ መኖር ነው።
በዋሽንግተን በተካሄደ የሻማ ማብራትና የጸሎት ዝግጅት ላይ ደግሞ ተመሳሳይ ጾታ አፍቃሪ ለሆኑ የእስልምና እምነት ተከታዮች መልእክት ተላልፏል። አቢሃ ቢልጋርሚ የዝግጅቱ አስተባባሪ ናቸው።
This discourse needs to center LGBT Muslims, give them a voice.
የውይይቱ ትኩረት ማነጣጠር ያለበት ተመሳሳይ ጾታ አፍቃሪ የሆኑ ሙስሊሞችን ነው ይላሉ። ድምጻቸው ይሰማላቸው። እንደ አጋር እኔ ላደርግ የምችለው ነገር ቢኖር መድረኩን መስጠት ብቻ ነው ብለዋል። በሎስ አንጀለስ ከተማ የሚገኘው የደቡባዊ ካሊፎርኒያ የእስልምና ማዕከል በበኩሉ ባካሄደው የጸሎትና የሰለባዎቹ መታሰቢያ ዝግጅት ለሁከተኛ ጽንፈኞች መልእክት አስተላልፈዋል። ሰላም አልማሪያቲ የሙስሊማዊ ጉዳዮች የህዝብ ግንኙነቱ አስተባባሪ ናቸው።
ለእግዚአብሔር የምታምን ከሆነ በሰው ልጆች እኩልነት ማመን አለብህ። የሰባዊ ፍጥራንን ሁሉ ክብር መጠበቅ አለብህ። እኛ ለዚያ ሃይማኖት እንጂ ሃይማኖቱን መጠቀሚያ ለሚያደርጉ የቆምን አይደለንም። አይሲስ አንተ አጸያፊ አስነዋሪ ነህ።
በሎስ አንጀለስ ከተማ የኦርላንዶ ነፍሰ ገዳዮች ሰለባዎች የስም ዝርዝር በእውቋ አሜሪካዊት ድምጻዊት ሌዲ ጋጋ ነበር የተነበበው። ድጋፋቸውን ለመግለጽ ከወጡት ውስጥ በስፍራው የተገኙ ራያን ሲፍርማን እንዲህ ሲሉ ተናግረዋል።
It's really the only weapon we have left because there's bad people with access to weapons.
እንደውነቱ ከሆነ ያለን ብቸኛ መሳሪያ ይሄው ነው። ምክንያቱም የጦር መሳሪያ መጥፎ ሰዎች እጅ ይገባል፣ ያገኙታል። ያን ፈጽሞ ልናቆመው አንችልም።
የኦርላንዶ ግድያ፣ አገር በቀል ሽብርተኝነት፣ መሳሪያ እጃቸው ሊገባ ከቶም የማይገባ ሰዎች እጅ ውስጥ ከመግባቱ ጋር የተያያዘ ጉዳይ ሆኖ እያነጋገረ ነው። ኦመር ማቲን አእምሮ የተቃወሰ ሰው ነበር የሚሉም አሉ። ፐልስ በሚባለው የምሽት ክበብ ለመዝናናት የታደሙ የሚበዙት ወጣቶችን በጥይት እየረፈረፈ ሳለ በዚያው መሃል ለጽንፈኛው እስላማዊ ቡድን ታማኝነቱን እንደገለጸ ተነግሯል። በጸሎትና መታሰቢያ ስነ ስርዓቱ ላይ የተገኙ የአይሁድ እምነት ሃይማኖታዊ መሪ ራባይ ሮቢን ፖዶልስኪ አንዱ የሚያናድደኝ ሃይማኖትን የሰውን ልጆች ለማጥቃት መጠቀሚያ የማድረጉ ነገር ነው ብለዋል።
አድማጮች የሰማችሁ አሜሪካና ህዝቧን ነበር አድማጮች ተከታተላችሁት። አሁን ዲሞክራሲ በተግባር
يا የኢትዮጵያ ሀገራዊ ምርጫ ከተካሄደ አንድ ዓመት ሆነው። ከዚያ ምርጫ በኋላ በኢትዮጵያ ያለው የተቃዋሚ ፓርቲ እንቅስቃሴ ምን ይመስላል? አንዳንድ ፓርቲዎች ለምርጫ ሲባል የተቋቋሙ ናቸው ይባላል። ካልሆነ ታዲያ ምን እየሰሩ ነው? በእነዚህ ጥያቄዎች ዙሪያ ለዛሬ አንድ የተቃዋሚ ፓርቲ አመራር አነጋግረናል። ከኢትዮጵያ ራዕይ ፓርቲ ሊቀመንበር ከአቶ ተሻለ ሰብሮ ጋር ነው ውይይት የተካሄደው። ሰሎሞን ክፍሌ ይዞታል።
አቶ ተሻለ ሰብሮ፣ እርስዎ የሚመሩት የኢትዮጵያ ራዕይ ፓርቲ ኢራፓ የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባል ሆኖ መቆየቱ፣ በቅርቡ ደግሞ ለቆ መውጣቱ ይታወሳል። ለቃችሁ ከወጣችሁበት ጊዜ አንስቶ እስካሁን ያላችሁ እንቅስቃሴ ምን ይመስላል?
አመሰግናለሁኝ። የብሔራዊ መግባባት አጀንዳ አንግበን እሱን ተግባራዊ ለማድረግ ጥረት እያደረግ ነው የምንገኘው። በአሁኑ ወቅት ለአንድ ፓርቲ ብቻ ከማገልገል ወጣ ብለን ራዕያችን አስፍተን በኢትዮጵያዊ አጀንዳዎች ዙሪያ ላይ ነው እየሰራን ያለ ነው።
እሺ፣ አቶ ተሻለ፣ ውሳኔያችን ትክክል ነበር ብላችሁ ታምናላችሁ? ከምክር ቤቱ አባልነት ለመውጣት የደረሳችሁበት ውሳኔ ማለት ነው።
አዎ፣ በጣም ጥሩ ውሳኔ። ሁለት አይነት መልክ ነበረው። የመጀመሪያው መልክ የተገነንበት በአብዛኛው የኢትዮጵያን ሕዝብ በወቅቱ የነበረውንና የፈራነውን የሰጋነውን ርቆ እንዳይሄድ፣ ደም እንዳይፋሰስ፣ ጸጥታ እንዳይበላሽ፣ ልማት እንዳይደናቀፍ፣ በዓለምም ዘንድ መሳቂያ መሳለቂያ እንዳንሆን ከሚል አኳያ በወቅቱ በተፈጠረው አምቦ ላይ የተጀመረው የኦሮሞ ሕዝብ እንቅስቃሴ ገና ከጅምሩ አንድ እሳት ትንሿ እሳት በመሰለችበት ወቅት ላይ ሁለት በኢትዮ ሱዳን ድንበር ጥያቄ በተነሳበትና በዛውም በሰሜን ጎንደር ላይ የወልቃይትና ጠገዴ ጥያቄዎች እየሰፉ በመጡበት ወቅት ላይ በድርቅ ምክንያት እርሃብ ስር ሰዶ ችግር ላይ ፈተና ውስጥ እንዳንወርቅ በማሰብ እነዚህን ሶስት አጀንዳዎች በጋራ ምክር ቤቱ አባልነታችን መስራትነታችን በውስጥ ደንቡ ባለን ድርጅታዊ መብታችን አጀንዳ ይያዝልን ብለን በጽሁፍ ያቀረብነው አጀንዳ የድርቁን እንደ ነገሩ ሲቀበለው ምክር ቤቱ ሁለቱን አንኳር ህዝባዊና ሀገራዊ ወቅታዊ አጀንዳ ቢያንስ በአጀንዳነት ተከራክረን ለመጣልም ሆነ ለማስቀጠል ለመቀበልም እንዳይቻል በአጀንዳ እንኳ እንዳይያዝ በመገፍተራችን የመጨረሻው ምዕራፍ ላይ ደረስ። ከዚህ በላይ ወንበር የምናወቅበት ምንም ምክንያት የለም። ስለዚህ ይህ እንደዚህ በማድረጋችን ሁኔታዎች የሚቀየሩ እስከሆኑ ድረስ በዚህ ለመቀጠል ነው የወጣ ነው።
እናንተ ከምክር ቤቱ ለቃችሁ ከወጣችሁ በኋላ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአገር አቀፉን የፖለቲካ ፓርቲዎች ምክር ቤት ሰብስበው አዋይተዋል። ሌላው ቀርቶ በቅርቡ ደግሞ በእነዚህ ፓርቲዎችና በገዢው ኢህአዴግ መካከል የክርክር መድረኮች እንደሚዘጋጁ እየተነገረ ነው። ለቀን መውጣታችን በእንደነዚህ አይነት መድረኮች እንዳንሳተፍ እድሉን አሳጥቶናል ልትሉ ትችላላችሁ?
እንላል። በጣም ጥሩ ሀሳብ ነው። አሁን የተያዘው የጠቅላይ ሚኒስትር ኃይለማርያምና የሌሎችም የወቅቱ እንቅስቃሴዎች የኢትዮጵያ ሕዝብ በዚህም ሆነ በአራቱም ማዕዘን በዚህም በዚያም ላይ ባስከተለውና ተቃዋሚዎችም ጠንካራ ተቃዋሚ መስመር ላይ ያሉትም በፈጠሩት ተጽዕኖ ትላንትና ብሔራዊ መግባባት ለምን ነው ማን ከማን ጋር ተጣለ እየተባለ ከከፍተኛ የመንግስትና የድርጅት ኃላፊዎች ወገኖቻችን ሲሰነዘርና ሲያናነቁት የነበረ ጉዳይ ዛሬ እውን ለመሆን መብቃቱና የኢትዮጵያ ራዕይ ፓርቲም የዚሁ ትክክለኛ ጥያቄ ተጋሪም ምናልባትም አነቃናቂም ሆኖ በመገኘቱ በአንድ በኩል ደስ እያለን፣ አሁን ኢህአዴግ ጠልፎ በኪሴ አይነት የራሴ አጀንዳ ነው ብሎ እሱ በፈለጉ አቅጣጫ ወይንም አሁንም ስርዓቱን ለማቆየት በሚፈልገው አካሄድ እንዳይሆን ስለምንሰጋ በጋራ ምክር ቤትም ሆነ በሌላ መድረኮች፣ ህዝባዊ መድረኮች ወይንም ከሌሎች ወገኖች ተቃዋሚ ተፎካካሪ ፓርቲዎች ጋር በመሆን ፈር ለቆ እንዳይሄድ የትኛውም አጀንዳ ለአንድ ፓርቲ ወይንም ለአንድ ድርጅት የበላይነት ብቻ ሳይሆን በትክክል እና በቅንነት በግልጽነት በትክክል ህገ መንግስቱ በሚፈቅደው እና ኢትዮጵያም ህዝብ በሚያምነው እውነተኛውን ብሔራዊ መግባባትና ሌሎችም ጉዳዮች ላይ በሰፊ ለመነጋገርና ለመዋየት ለመከራከር ለማመንም ሆነ ለመተማመን ለማሳመን እንችል ዘንድ በሩ ሊዘጋ አይገባም። ቂመኛ መንግስት እየሆነ ነው ያለው አሁንም።
አድማጮች ውይይቱ አልተቋጨም። ሰዓታችን ታዲያ በማብቃቱ ለሌላ ጊዜ ማሳደራችን ነው። ከጥቂት ወራት በፊት ከሀገር አቀፍ ምርጫ ምክር ቤት አባል የፖለቲካ ፓርቲዎች መሪዎች ጋር የተወያዩበት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምክር ቤቱን ለማጠናከር ኢህአዴግን ጨምሮ አባል ፓርቲዎች መካከል የክርክር መድረኮች እንደሚዘጋጁና የምክር ቤቱን ተቋማዊ አቅም ለማጠናከርም ስራዎች እንደሚሰሩ ገልጸው እንደነበር ይታወሳል። ሂደቱ በአሁኑ ወቅት ምን ላይ እንዳለ ግን ማረጋገጥ አልተቻለም። አድማጮች ስርጭታችንም ወደ መቋጨቱ እየተቃረበ ነው። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን።
የትግርኛ ስርጭት ይቀጥላል። በእኛ በኩል በዚሁ እንሰናበታለን። ሰላም
ሰላም፣ ደህና አደሩ።